canto Dios.
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ሀብታሙ ዝዩም አብሬያችሁ አመሻለሁ። አስቀድመን ከሶስት ወጣቶች ጋር እንተዋወቃለን። እኛ ለኛ የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ትውልድ ኢትዮጵያን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስ ከ150 በላይ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዙ አገልግሎት የተመሰረተው የከፍተኛ ትምህርት ድል ወጣውረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። ከወጣቶቹ ጋር ያደረግነው ቆይታ በመቀጠል ይቀርባል። በመጀመሪያ ራሳቸውን ያስተዋውቃሉ።
እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራችና በአሁን ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮችስተር ቶይኮኖ የተመረኩት በአሁን ሰዓት ደግሞ ማስተርስ እየሰራ ገኛለሁ። ወደፊት ጎሌ ወይ ሜዲካል ስኩል የሚሄድ ነው ሀሳብ።
አንቺ ተመስገን ባላላ የሊስት ኤቦርድ አባል ነኝ። ከጀመርኩ 3 አመት ሆኖኛል። በአሁን ሰዓት ኒውትሪሽኒስት ነኝ። ሪኩስት ሰራለሁና ማስተርሲን በሄልዝ ፕሮሞሽን ማኔጅመንት ተመርቀያለሁ።
ሰላም፣ ኤሎና አስመሮ ይባላለሁ። በአሁን ሰዓት የሁለተኛ አመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ at Yale University። በ2022 ተመራቂ ነበርኩ ከሃይ ስኩል የኢኤልኢ መንቲ ነበርኩኝ። በአሁኑም አመት መልሼ መጥቼ አደርጋለሁ።
ይህንን እኛ ለኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ኤሊን የጀመርነው 2020 ላይ ነበረ። ዱሪንግ ዘ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ጓደኞች ሆነን የጀመርነው ፕሮግራሙን። ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች ኮሌጅ ከገባን በኋላ individually እንዴት ሲማ መጻፍ እንዳለባቸው ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ ፓንደሚክ ላይ ሁሉ ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው ተሰነ ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ላይክ ሎካል ስንነግራቸው ያ everybody was happy and they were interested to be part of the program. የበዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም? ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኒ ብለን ነበር የጀመርነው።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬትና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ ወደ አንቺ ልመለስ።
ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም መጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር እንዲህ ነው ኮሌጅ ለመሄድ ፕሮሰስ የምትጀምረው። ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮመንዴሽን መጠየቅ አለ። ሰው እነዚህ ነገሮች ከየት ጀምሬ የት ላድርገው የሚለው ቻሌንጅንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻሊ ከሃይ ስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ይቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት እንሞክራለን።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራናለች። ኤሎን፣ እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረፍሽ? በምን ደረጃ ተጠቃሚ ሆንሽ?
በብዙ ተጠቀም ያለው ለኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምንተዋወቀው ሃይ ስኩል ከመግባቴ በፊት። እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው፣ አስተያየት የሚሰጠኝ ሰው ላይኖር ይችላል፣ የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴይም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዚሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በ19ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ሬዚሜን እንዴት እንደማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ሬዚሜን ማስተካከል ይረዳኛል ብዬ ማሰብ ሰው አልነበረም። እና አንድ መጨመር እንፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የት እንደምማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛን ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟችሁም ካሉ ልታነሳቸው እችላለሁ? አበይት ፈተናዎች እና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከ ዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ፣ አመቲም ስኩል ነበረች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወጥተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራሙ ከገቡ በኋላ ይህንን አርጉ ይህን አርጉ ስንላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ኢምፖርታንስ ሜንቶርሽፕ። እኔ እዚህ ስመጣ በጣም ችግር አጋጥሞኝ ነበር፣ ቢካዝ አድና ነው ሀቱ ናቪጌት ሲስተም ምን ትራክስ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ ዋዝ ፈርስት ዋን እንግሊዝኛ በሰዓቱ አልችልም ነበረ እና የተወሰኑ ሰዎች ባይረዱ ኖሮ አሁን ለምደደረስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ኦፍ ይህንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም ሚንስ ዴይ ዶንት ሲ ዘ ኢምፖርታንስ ኦፍ ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ቢሊቪ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረጉ ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ እንዲደርሱ ነው፣ ቶፕ ናች ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አድርገው ሌሎች ቻለንጅ የሚመጡትም ኦቨርካም አድርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻሌንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሶ ኦልሬዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው ብዬ አስባለሁ።
ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመለሰች ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ እንድት ያደረገች ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ይህም አድርጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ኢንቨስት ያደረገው እጅግ እንትን እና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸው ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም። እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብ። እና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ኤስኤም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል። በተቻለኝ መጠን እልካለሁ እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓየር ያደርገኛል።
ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ።
ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዩ ኤስ ና ጅስ ዲኤምቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱንም ረተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ፣ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝ ፖስብል እንዲሆንላቸው ነው ሀሳባችን።
እኔ ትልቁ ምለው እኔ እናንተ በተገናኝበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆቼ እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፍ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል፣ እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ። አማኑኤል አመንቲና ኤሎን እኛ ለእኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን፣ ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ። በርቱ።
እኛም እናመሰግናለን።
ሰሞኑ ልክ ያለፈን መጠጥ ጦስ ባስቀኝ አቀራረብ የቃኘ ስላው ድርይ አዲስ አበባ ላይ ተካሂዷል። ቅምቀማ የሚል ርዕስ የተሰጠው ድርይ በሶስት ሰዓሊያን የተሰናዳ ሲሆን ከ30 በላይ ስራዎች ቀርቦበታል። ከሰዓሊያኑ መካከል ከተወሰኑት ጋር አጭር ቆይታ አድርገናል። አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኖስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጁ ወጣቶች ዓመት አልፎ ዓመት ሲተካ ለይደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከ10 ዓመታት በላይ የቆየው ይሄ ድግስ ማኅበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋስተው የሚቀርቡበት አውደ ርዕይ ነው።
በተለያየ ታይትሎች ላይ ነው ስንሰራ የነበር ነው። ለምሳሌ በሴተኛ አዳሪዎች ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያም የሰራናቸው ነበሩ። በሽንት ቤት ዙሪያ፣ በተለያዩ ርዕሶች ላይ ቢግ ያደረግን ካልተሳሳትኩ ለ13ኛ ዙር ነው ይህን ቅምቀማ የሚለውን ኤግዚቢሽን አዘጋጀ ነው።
የሰማችሁት ሲራክ ይልማን ነው። ከ20 ዓመታት በላይ በሥነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደ ርዕይ ላይ የስዕል ሥራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው።
በየዓመቱ በምናቀርባቸው ኤግዚቢሽኖች እኛ በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኝ ሁልጊዜም ቢሆን፣ ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንሰራው።
አውደ ርዕዩ ልክ ያለፈ መጠጥን ጦስ በካርቱን ስዕሎች የቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክ ሲያስረዳ፣
ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች፣ ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልእክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው ተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን፣ ወጣቱን ለማስተማር ነው።
ቅምቀማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደ ርዕይ ላይ ስራዎቻቸውን ካቀረበ ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል።
ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ 30 እና 32 የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ ሶስት ሰዓሊዎች ነን። ከሶስቱ ሰዓሊ እኔ 10 አካባቢ ደርሶ ሰርቻለሁ።
ከአመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይን ከፋች ስለመሆናቸው ያውሳል።
አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው፣ ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ ስነልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ አርት። ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለ14ኛ ጊዜ በአኗል ካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በርግጠኝነት በሙሉ ልብ መናገር ይችላል ምናልባት አላቅም ሌሎች ተቋማቶች ይሄን አዘጋጅተው ሊሆን ይችላል ግን ይሄ ጥምረት ለህይወት የሚያዘጋጀው ፕሮግራም አኑዋሊ ማህበራዊ እሴቶች ላይ ማህበራዊ መስተጋብሮች ላይ እነዚህ ምናያቸውን ለተከለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኑዋል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነውና ትልቅ ፋይዳ አለው ብዬ ነው የማስበው እንደኔ።
በዚህ አውደ ርዕይ ላይ የተሳተፉት ሲራክልማ በስራት ሁሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተውትና አድናቂዎችን ያፈሩት ባለሙያዎቹ በበርካታ አመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራክልማ እንዲገልጸዋል።
አብሮ ለሃያ አመት በመዝለቅ የኛ ስቱዲዮ ቀዳሚ የሚያድገው ይመስለኛል። በጣም ብዙ ጥቅም አለው። በሐሳብ ተደጋገፋለ የስራዎቻችንን ሐሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቭን ዲስከሽን ራሱ የሐሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስራዎችን ስህተት ሌላኛው ጓደኛ ያሳየኛል። ለይኩን ወይ ደግሞ አብሮን እየሰራ ያለው በስራት ስህተቱን ያሳየኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ለይኩንን ነው። አብሮ መስራት የሚያክል ነገር ምንም ነገር የለም።
የቅምቀማ አውደ ርዕይ አዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለእይታ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ስራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጽፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ
አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን ከለት ከለት መነሳት አለበት ብሎ ሁሌ ብዙ ሐሳቦች ናቸው። ምናልባት ቅምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሐሳቦች ላይ በጣም ትልቅ ገዢ የሆኑ ሐሳቦች ላይ ይሄን ኤግዚቢሽን ጊዜ ያሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሐሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሳሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያ ዝን ፔንቲንጉም በስክላፕቸሩም በሌላውም እነዚህ ሐሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ። እና ይሄንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙና ቢረዱ ይሄንን ነገር ሞር ሐሳብን እንደ ሀገር ምን አንጸባርቀበት የተለያየ ኢትዮጵያ የተለያየ አይነት ባህል የተለያየ አይነት ኔሽን ያላት ሀገር ነችና ብዙ ሐሳቦችን ምን አወራበት ትልቅ መድረክ ነውና ቢታገዝና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ይያስባል።
ባረቄ ጠርሙስ ጥርሶ የረገፈ ጠጪ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ ኃላፊነቱን የረሳ ያገር ዘብ የዘንድሮውን ቅምቀማ አውደ ርዕይ የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆን ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። መሰናዶው ስንሻገር የኦሮሚያ ክልላዊ መንግስት ከጉጂ ዞን ወደ አዲሱ ምስራቅ ቦረና ዞን ባካለለው ጎሮዶላ ወረዳ ላይ የ8ኛና 6ኛ ክፍል ሞዴል ፈተና ጋር በተያያዘ በተነሳ ተቃውሞ 12 ተፈታኞች መታሰራቸው ተሰምቷል። ይህን የተመለከተውን ዘገባ ደግሞ ፀሐይ ዳምጦ ታሰማናለች።
የኦሮሚያ ክልላዊ መንግስት ከጉጂ ዞን ወረዳ አዲሱ ምስራቅ ቦረና ዞን ባካለለው ጎሮዶላ ወረዳ የተነሳው ቅሬታና ተቃውሞ አሁንም በተለያዩ መንገዶች እየተገለጸ መቀጠሉን ነዋሪዎች ይናገራሉ። የወረዳው 8ኛና የ6ኛ ክፍል ሞዴል ፈተና ተፈታኞች ያነሱት ቅሬታ የዚሁ ተከታይ እንደሆነ የአሜሪካ ድምጽ ያነጋገራቸው ተማሪዎች አስረድተዋል። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀው በጎሮዶላ ወረዳ የሐረቀሎ ከተማ ኗሪና የ8ኛ ክፍል ተማሪ የሆነ ወጣት የዘንድሮ ትምህርት የተጀመረው እጅግ ዘግይቶ ባለፈው ማዚያ ወር 2016 ዓመተ ምህረት እንደነበር አስታውሷል።
የዘመኑ ትምህርት የተጀመረው እጅግ ዘግይቶ በሚያዚያ ወር 2016 ዓመተ ምህረት ነው። ትምህርት ያስጀመሩንም ወረዳዋ በጉጂ ዞን ስር እንደምትቀጥል በመግለጽ ነው። ትምህርቱን ተመዝግበን ብንጀምርም ምንም አልተማርንም። አሁን ደግሞ የሚኒስትሪ ፈተና ደርሷል። ሞዴል ትፈተናላችሁ ተባለን። እንዴት ነው ሳንማር የምንፈተነው ብለን ብንጠይቅ ግዴታ ነው ተባለ። ተስማምተን ስንመጣ ደግሞ በመስራቅ ቦረና ስር ሆናችሁ ነው የምትፈተኑት ስለተባልን ፈተናውን ትተን ወጣን። በትምህርት ቤት ውስጥ ድምጻችንን ማሰማት ስንጀምር በጸጥታ ኃይሎች አስገበቡን። የተያዘው ተያዘ፣ ያመለጥነውም ይሄው ተበታትነን ከከተማው ወደ ጫካ ሸሽተናል።
የ8ኛ ክፍል ተማሪ መሆኑን ገልጾ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀው ሌላ ተማሪ በአመቱ 8ኛ ወር ላይ ትምህርት እንድንጀምር የተገደድነው በከተማው ውስጥ የምንገኘውና በቁጥር ጥቂቶች ነን ሲል ሁኔታውን አብራርተዋል።
የምስራቅ ቦረና አደረጃጀትን በመቃወም ሁሉም የጉጂ ዞን ህዝብ የመብት ጥያቄ ሲያቀርብ ነበር። ይሁንና ከአንድ ወር በፊት አንዳንድ ተማሪዎችን መርጠው አወያዩን። ከዚያም አቅም ለሌለን የተወሰነ ገንዘብ ሰጥተውን ትምህርት እንድንቀጥል ጠየቁን። ነገር ግን በምስራቅ ቦረና ዞን እንደማንተዳደር ገልጸንላቸው ነበር። ችግር የለውም፣ መንግስትም ትኩረት ሰጥቶ ለህዝቡ ጥያቄ ምላሽ ለመስጠት እየሰራ ነው አሉን። ግንቦት 14 ቀን ሞዴል ትፈተናላችሁ ብለውን ሲጠሩን ቃላቸውን አጥፈው የፈተናውን መታወቂያ በምስራቅ ቦረና ስም ሰርተው አመጡ። እኛም ፈተናውን ጥለን ወጣን። ለማስገደድም ሞክረው አመለጥናቸው። 12 ተማሪዎች ታስረዋል። የተማሪዎች ቤተሰቦች እንዲሁም መምህራንና እኛም ሸሽተን ነው ያለነው።
ተማሪዎቹ ዛሬም ስጋት ውስጥ ነን ሲሉ ገልጸዋል። የ6ኛ ክፍል ተማሪ መሆኑን የተናገረው ሌላ ተማሪም መንግስት ለችግሩ እልባት ካልሰጠ ሁኔታው ሊባባስ እንደሚችል አመልክቷል። የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ.ም በአዲስ መልክ ምስራቅ ቦረናን 21ኛ ዞን አድርጎ ማደራጀቱ ይታወሳል። አዲሱ አደረጃጀት በአንዳንድ ወረዳዎችና ዞኖች ላይ ተቃውሞ አስነስቶ የሰው ህይወት መጥፋቱንና ንብረት መውደሙን የየአካባቢው ነዋሪዎችን አነጋግረን መዘገባ ችን ይታወሳል። አሁንም ግን ችግሩ አልተቀረፈም የሚሉ የጎሮዶላ ወረዳ ነዋሪዎች በርካቶች ናቸው። በወረዳው ከተማ ሐረቀሎ ከተማ የትራንስፖርትና የንግድ ቤቶች እንቅስቃሴ በከፊል እንደሌለ ተማሪዎቹ ለአሜሪካ ድምጽ ገልጸዋል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።